Voice of America.
እንደምናመስታችሁልኛል የተከበራችሁ አድማጮቼ በ1500 የዓለም ሻምፒዮኗ ገንዘቤ ዲባባ ባለም አቀፉ የቪላ ደ ማድሪድ 1000 ሜትር ሩጫ ውድድር የግሏን ፈጣን ጊዜ አስመዝግባ አሸነፈች። በቶኪዮ ማራቶን ደግሞ የኬንያ አትሌቶች በሁለቱም ጾታ ውድድሮች ድል ተቀዳጅተዋል። በእግር ኳስ የሀገር ውስጥና የውጭ ፕሪሚየር ሊግ ዜናዎች አሉን። አብራችሁን ቆዩ። ገንዘቤ ዲባባ በቪላ ደ ማድሪዱ ዓለም አቀፍ የ1000 ሜትር ሩጫ ውድድር ያሸነፈችበትን የአርቡን ዜና ላስቀድም። እንደ ተጀመረ ገንዘቤን ጠንከር አርጋ ይዛ የቆየችው የቤላሩሷ ቪክቶሪያ ኩሽኒቭ ነበረች። ግን ብዙም ሳይቆዩ ገንዘቤ በርቀት ጥላት ሄደች። ሁለት ዙር ሲቀራቸው ገንዘቤ ምንም እንኳ 2:06.2 ላይ ብትደርስም የቀድሞውን በማሪያ ሙቶላ የተመዘገበውን የዓለም አዳራሽ ውስጥ ሬኮርድ እንደማትሰብር ግልጽ ሆነ። ጥብጣቡን በጥሳ ስታልፍ የ26 ዓመቷ ገንዘቤ 2:33.06 አስመዘገበች። ትከሻ ለትከሻ አብራ ስትሮጥ የቆየችው ሌላይቱ ኢትዮጵያዊት ጉዳፍ ጸጋዬ በ2:38.05 በሁለተኝነት አጠናቃለች። ገንዘቤ ዲባባ በ1500 በአንድ ማይል በ2000 በ3002 ጊዜ እንዲሁም በ5000 በጠቅላላው 6 ጊዜ የዓለም ሬኮርዶችን የሰበረች ኮከብ አትሌት ናት። ማድሪድ ላይም አዲስ ክብረ ወሰን ለማስመዝገብ ቆርጬ ተንቀሳቅሼ ነበር፣ ያም ባይሆን በውጤቴና ሙከራ የተደስቻለሁ ብላለች ገንዘቤ ከውድድሩ በኋላ ለጋዜጠኞች ስትናገር። ወደ አዲስ አበባ ተመልሳም በ5ና 10 ሺህ የጎዳና ሩጫ ራሷን በማዘጋጀት በለንደኑ የዓለም ሻምፒዮና ላይ ጥሩ ውጤት ለማስመዝገብ እንደምትሞክር አትሌቷ አክላ ተናግራለች። መልካም ዕድል ለገንዘቤ ዲባባ። ወደ ትላንቱ የቶኪዮ ማራቶን እንሻገር። በወንዶቹ በዊልሰን ኪፕሳንግ የተመራው የኬንያ ቡድን ከአንደኛ እስከ ስድስተኛ ቦታ ያለውን ስፍራ ጠራርጎ ወስዷል። ዮሐንስ ገብረ ገርጊሽ ከኤርትራ በ7ኝነት አጠናቋል። የኪፕሳንግ ሰዓት 2:03:58 ነው። በሴቶቹም ሳራ ቼፕቺርር በአንደኝነት ብትጨርስም እሷም ከኬንያ ናት። የሁለተኛና ሦስተኝነቱን ቦታ የወሰዱት ግን ብርሃኔ ዲባባና አማኔ ጎበና ናቸው ከኢትዮጵያ። የቼፕችርችር ጊዜ 2:19:47 ሲመዘገብ ከብርሃኔና አማኔ በሁለትና አራት ሴኮንዶች ይቀድማል። በሌላ የአትሌቲክስ ዜና በረጅም ርቀት ውድድሮች የኦሎምፒክ ወርቅ ሜዳሊያዎች ተሸላሚው ሞፋራ አሜሪካዊው አሰልጣኙ አልቤርቶ ሳላዛር ለእርሱና ሌሎች አትሌቶች አበረታች መድኃኒት ሳይሰጥ እንዳልቀረ ሾልከው የወጡ ዜናዎች ከጠቆሙ በኋላ እኔ ንጹሕ አትሌት ነኝ ብሏል። ትውልዱ ሶማሊያ የሆነው ፋራ ባለፉት ሁለት ኦሊምፒኮች በ5ና 10 ሺህ ለብሪታንያ የወርቅ ሜዳሊያዎችን አስገኝቷል። ሞፋራ በመግለጫው የአበረታች መድኃኒትን መጠቀም በተመለከተ እኔ ምንጊዜም ቢሆን መመሪያዎቹን ያልጣስኩኝ ንጹሕ አትሌት ነኝ ብሏል። የብሪታንያው ሳንዴ ታይምስ ጋዜጣ አልቤርቶ ሳላዛር ለፋራህና ሌሎች ለሚያሰለጥናቸው አትሌቶች ኤል ካርናታይን የተሰኘ ኬሚካል መስጠቱን የሚገልጽ ከዩናይትድ ስቴትስ የጸረ አበረታች መድኃኒት መቆጣጠሪያ ኤጀንሲ ሾልኮ የወጣ ሪፖርት ደርሶኛል ብሏል። አትሌቲክሱ ባጭሩ ይኸው ነው። ለእግር ኳሱ ስፖርት ዜና በቅድሚያ ወደ አዲስ አበባ እንሄዳለን። የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ተጀምሯል ይላል ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። የመጀመሪያው ዙር ከተጠናቀቀ በኋላ ለሶስት ሳምንት ረፍት ላይ የሰነበተው የኢትዮጵያ ፕሪምየር ሊግ የሁለተኛ ዙር ጨዋታዎቹን በሳምንቱ መጨረሻ በአዲስ አበባና በክልል ከተሞች አካሂዷል። ከትናንት በስቲያ ቅዳሜ ኢትዮጵያ ንግድ ባንክ ከወልዲያ ከተማ፣ ኤሌክትሪክ ከጅማ አባቡና፣ ትናንት እሁድ ደግሞ ኢትዮጵያ ቡና ከደደቢት፣ መከላከያ ከወላይታ ዲቻ አራቱን ግጥሚያዎች ምንም ጎል ያልተቆጠሩባቸው ባዶ ለባዶ በሆነ ውጤት የተጠናቀቁ ጨዋታዎች ናቸው። ሌሎች ጨዋታዎቹም ተካሂደዋል። ቅዱስ ጊዮርጊስ በ32 ፕሪምየር ሊጉን ይመራል። ደደቢትና ሲዳማ ቡና በእኩል 28 በጎል ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ወደ አውሮፓ ስንሸጋገርም የእንግሊዝ ፉትቦል ሊግ ካፕ የፍጻሜ ጨዋታን እናገኛለን። ረጅሙን የማጣሪያ ሂደት በጥንካሬ ተሸጋግረው በእንግሊዝ ሊግ ካፕ ፍጻሜ ደረሱት ማንቸስተር ዩናይትድ እና ሳውዝሃምፕተን ትላንት የዌምብሌ ስታዲየም ድልቀት ሆነው አምሽተዋል። ማንቸስተር ዩናይትድ ሳውዝሃምፕተንን 3-2 በማሸነፍ የሊጉን ዋንጫ አንስቷል። ማንቸስተር ዩናይትድ ካስቆጠራቸው 3 ጎሎች ሁለቱን ከቅጣት ምትና በግንባር ገጭቶ ያስቆጠረው ኢብራሂሞቪች ነው። በእኔ በኩል ያለው ይሄ ነው።
ገዛኝ ጨው መስቀልን አመሰግናለሁ። የስፔን ላሊጋውን ባጭሩ አይተን እንሰናበታለን። ሊዮኔል ሜሲ ትላንት በአትሌቲኮ ማድሪድ ላይ በ86ኛው ደቂቃ ያስቆጠራት ጎል ቲሙን ለድል አብቅታለች። ላጭር ጊዜም ቢሆን ደግሞ ከደረጃ ሰንጠረዡ አናት ላይ አውጥቶታል። ለባርሳ ራፊናና ሉዊ ሱዋሬዝ፣ ለአትሌቲኮ ማድሪድ ዲየጎ ጎብሊን ጎሎቹን አስቆጥረው እኩል 2-2 እስከ 86ኛው ደቂቃ ከቆዩ በኋላ ሊዮኔል ሜሲ 3ኛዋን አገባና 3-2 አሸነፉ። ሪያል ማድሪድ ቪላሪያልን 2-0 ቀጥቶ ሰንጠረዡን ያውም ገና አንድ ጨዋታ እየቀረው በአንድ ነጥብ ይመራል። ሪያል ማድሪድ 55፣ ባርሳ 54፣ ሴቪያ 52 ነጥብ አላቸው። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክሌነኝ ሰላም፣ ደህና ቆዩ።